ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ስለኝ እንደምን አመሻችሁ ቆንጆችን ዛሬ ሐሙስ ሐምሌ 11 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
ለኔ እየከበደኝ ሞትማ ይሞታል አይቀሬ መሰለኝ የህይወት ሸክም ነው ለኔ እየከበደኝ ለኔ ጨነቀኝ ሰው ነኝ ማለት መሆን ካውሬ ተልጅቶ ቀና ብሎ መቆም መሳቅ መቻቃተኝ ብዙሃኑ ሲስቅ የጠላውን አጥቶ የልቡን አግኝቶ ፍቅሩን ስሞ አቅፎ ደስታን ተደስቶ ለኔ ሲከበደኝ ሀገር ወገን ሲያለቅስ ህልው ነኝ የምትል ደስታን ማየቱ ለኔ ሲከበደኝ ከሄደት ብልጠት ሆኖ መጎንበስም ድፍረት መልከስከስም ንቃት ክብር ሆኖ ውርደት አለው በሚልበት ቀና ቀና ማለት ማመጽ እንብኝ ማለት ከከርሳሙ መንጋ ጭራሱን መለየት ሞትም አይመት አልተፈራ ተጠራ መምጣት አይቀሬ ነው ለሁሉም በተራ ለኔስ የከበደኝ በቁም መሞቱ ነው ሀገር ወገን ክዶ ሳለ መሆን ነው።
በቅድሚያ ዜና በማስከተልም በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በተከታታይ ከወጣው ማንያውራ የነበረ ክፍል አንድ ኢሃፓና የኦሮሞ ህዝብ ትግልን እናሰማለን። በማስከተልም ወደፊት ለመጓዝ ወደኋላም መመለስ በሚል ርዕስ በ2008 ዓ.ም በፍኖተ ዴሞክራሲ ተላልፎ የነበረ ሰፋ ያለ ማብራሪያ እናቀርባለን። በመጨረሻም የዘረኛ አገዛዝ አባዜ በሚል ርዕስ በቀረበ ጽሑፍ ክፍል አንድ ፕሮግራማችን ይጠናቀቃል። ሐሙስ ሐምሌ 11 ቀን በሐዋሳ ከተማ ከፍተኛ ውጥረት ተከስቶ የነበረ መሆኑ ተነገረ። ከጠዋቱ 3 ሰዓት ጀምሮ የፌዴራልን ወታደሮችና የፌዴራል ፖሊሶች የክልሉ ልዩ ኃይል አባላት ተቃውሞ በወጡ ወጣቶችን ለመበተን ወደ ሰማይ እየተኮሱ መሆኑ ተነግረዋል። በከተማዋ የተለያዩ ክፍሎች የተኩስ ድምፅ ሲሰማ የዋለ ሲሆን በተለይም አቶቴና አላሙራ እንዲሁም አዲሱ ገበያና ሪፈራል በተባሉ የከተማዋ ክፍሎች ጠንከር ብሎ የሚሰማ የተኩስ ድምፅ እንደነበር ነዋሪዎቹ ተናግረዋል። ቀደም ብሎ የሲዳማ የክልልነት ጥያቄ የሚያነሱ ወገኖች አገዛዙ በወቅቱ መልስ ካልሰጠ ከሐምሌ 11 ቀን ጀምሮ በራሳችን እናውጃለን ማለታቸው የሚታወቅ ሲሆን በዚህም መሰረት ሰልፈኞቹ የክልሉን እወጃ ለማድረግ ወደ ተዘጋጀው አደባባይ በሚሄዱበት ወቅት የጸጥታ ኃይሎች ለመበተን ጥረት አድርገዋል። የጸጥታ ኃይሎች እርምጃ አስቆጣቸው ሰልፈኞች መንገድ በመዝጋት ጎማ በማቃጠልና ድንጋይ በመወርወር ተቃውሟቸውን ገልጸዋል። እኩለ ቀን ላይ አንድ ባጃጅ መቃጠሉ ተነግሯል። በጸጥታ ኃይሎችና በሰልፈኞቹ መካከል በተፈጠረ ግጭት ቢያንስ አንድ ሰው መሞቱንና 3 መቁሰላቸውን የሆስፒታል ምንጮች ተናግረዋል። በከተማዋ በርካታ አካባቢዎች የንግድ ቤቶች የተዘጉ ሲሆን የኢንተርኔት አገልግሎትም ተቋርጧል ተብሏል። በዲንቱ አቋርጦ ወደ ወላይታና አርባ ምንጭ የሚወስደው መንገድ እንደተዘጋ ውሏል ተብሏል። የምርጫ ቦርድ ይፋ ባደረገው መግለጫ የሲዳማ የክልልነት ጥያቄ መቀበሉንና በአምስት ወራት ጊዜ ውስጥ ህዝበ ውሳኔ ለማካሄድ ዝግጅት እያደረገ መሆኑን ገልጾ በሲዳማ ዞንና በደቡብ ክልል ባለስልጣኖች በኩል መከናወን የሚገባቸው ተግባሮች እንደ ቅድመ ሁኔታ ማስቀመጡ ይታወቃል። የሐዋሳን ከተማ ዕድል መወሰን ወይም ሊደረግ ስለሚችለው የሀብት ክፍፍል ለህዝበ ውሳኔ ስለሚሳተፉ ዜጎችና በዞን ውስጥ ስለሚገኙ የሌሎች ብሔረሰቦች አባላት እንዲሁም ስለ ሲዳማ ክልል ወሰን ጉዳይ ውይይት ተካሂዶ ስምምነት ላይ ለመድረስ የአምስት ወራት ጊዜ እንደማይወጣ የሚያሳስቡ አስተያየቶችን በሰፊው በመሰንዘር ላይ ናቸው። የሲዳማ ረዳት ንቅናቄ በሰጠው መግለጫ የምርጫ ቦርድን መግለጫ ተከትሎ የሲዳማን የክልል ጥያቄ ሐምሌ 11 ቀን ለማወጅ የተወሰደው አቋም እንደሚያዘገይ ገልጾ ምርጫ ቦርድ ለመዘግየቱ ይቅርታ መጠየቅ አለበት ብሏል። ቦርዱ ስላወጣው የአምስት ወር ጊዜ ገደብ ጥያቄ ያለው መሆኑንም ገልጿል። በደቡብ አካባቢ እየታየ ያለውን ግጭትና አለመረጋጋት ለመሸሽ አዲሱ ሹም ለሁለት ቀን የሥራ ጉብኝት በሚል ወደ አስመራ የሄደ መሆኑን ተነግሯል። ሹሙ ከባህር ዳሩ በራሱ የተቀነባበረ ድራማ በስተቀር አገር ውስጥ ችግር ሲፈጠር ወደ ውጭ አገር በተደጋጋሚ ሲወጣ የታየ መሆኑ የሚታወቅ ነው። የወላይታ ዞን አስተዳዳሪ ረቡዕ ሐምሌ 10 ቀን ባወጣው መግለጫ በደሂደን ውስጥ የነበሩ የወላይታ ተወካዮች ደሂደን ማዕከላዊ ኮሚቴ ስብሰባን ረግጠው መውጣታቸውን አረጋግጧል። የማዕከላዊ ኮሚቴ ስብሰባ ቀደም ብሎ የተላለፈውን የወላይታ ዞን ህዝበ ውሳኔ እንቅስቃሴ ለማገድ ለሲዳማ ብቻ የክልልነት ጥያቄን ፈቅዶ ሌሎች በአንድ ላይ ይኑሩ የሚለውን ውሳኔ በመቃወም አባላቱ ስብሰባውን ረግጠው ወጥተዋል ብሏል። በተጨማሪም ሐሙስ የወላይታ ምሁራን ማህበር ጠቅላላ ጉባኤ አድርጎ መግለጫ ወጥቷል። ማህበሩ በመግለጫው ደሂደን የሚባል ድርጅት በወላይታ ህዝብ መጻኢ ዕድል ላይ የመወሰን ስልጣንም ሆነ የሞራል ብቃት እንደሌለው ድርጅቱ አካሂጃለሁ የሚለው የካድሬ ጥናትም ሆነ ማዕከላዊ ኮሚቴው ያሳለፈው መግለጫ በወላይታ ህዝብ ብሎም ከአብራኩ በወጡ ምሁራን ዘንድ ምንም ተቀባይነት የሌለው መሆኑን ገልጿል። የወላይታ ብሔር ያነሳው በክልል የመደራጀት መብትና ነጻነት ጥያቄ ህገ መንግስታዊ በመሆኑ ምላሹም ህገ መንግስታዊ ብቻ ነው በማለት መግለጫው አቋሙን ይፋ አድርጓል። ፍሪደም ሃውስ በሚል ስም የሚታወቀው የሰብአዊ መብት ተቋም ረቡዕ ሐምሌ 10 ቀን መግለጫው ከቅርብ ጊዜ ወዲህ በኢትዮጵያ እየታየ ያለው ሁኔታ አሳሳቢ መሆኑን ገልጿል። ሰኔ 15 በባህር ዳር እና በአዲስ አበባ የተከሰቱ ግድያዎች በኋላ በአገዛዙ እየተካሄዱ ያሉ የጅምላ እስሮች፣ የኢንተርኔት መዘጋትና የመሳሰሉት የአፈና እንቅስቃሴዎች ተካሄደ የተባለውን ለውጥ የሚያጨልሙ ከመሆናቸውም በላይ ህዝብን ከፍተኛ ስጋት ውስጥ የጣሉ ናቸው ብሏል። ህገ ወጥ ናቸው በሚል የሚፈርሱ ቤቶች ዜጎችን ከፍተኛ ችግር ውስጥ እየከተቱ መሆኑ ተነገረ። በመቀሌ ዙሪያ ከ300 በላይ የሚሆኑ ቤቶች መፍረሳቸው መዘገቡ የሚታወስ ሲሆን በሌሎች የሀገሪቱ ክፍሎችም ህገወጥ ናቸው በሚል ምክንያት የሚፈርሱ ቤቶች ነዋሪውን ከፍተኛ ችግር ውስጥ እየከተቱ መሆናቸውን ከየቦታው የሚደርሱ መረጃዎች ይጠቁማሉ። በምስራቅ ሸዋ ናዝሬትና ሞጆ አካባቢ በህገወጥ ተገነቡ የተባሉ ከ2000 በላይ ቤቶች መፍረሳቸውንና ብዙዎቹ ነዋሪዎች አውላላ ሜዳ ላይ ወድቀው በድንኳን ለመኖር ተገደዋል ተብሏል። በቤኒሻንጉል ጉሙዝ ክልል በመተከል ዞን ከሚገኙ አመራሮች መካከል 95% የሚሆኑት በአዲስ የተተኩ መሆናቸውን የክልሉ ባለስልጣኖች ገልጸዋል። ተነስተው በአዲስ የተተኩት የአመራር አባላት ቀደም ብሎ በክልሉ ሲካሄድ ለነበሩ ግጭቶችና ግንባር ቀደም ሚና የነበራቸው ናቸው ተብሏል። በአሁኑ ወቅት የአመራር አባላቱን ጨምሮ ከ90 በላይ የሚሆኑ ግለሰቦች ግጭት በማቀጣጠል ተጠርጥረውና ታስረው ጉዳያቸው በፍርድ ቤት እየታየ መሆኑ ታውቋል። አድማጮቻችን፣ ከዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል። I'm gonna cry.
ማን ያውራ የነበረ ክፍል 1 በመጀመሪያ ደረጃ ርሳችን አድርገን ይወሰድነው ያፓና የኦሮሞ ህዝብ ትግል የሚለው ነው። ድርጅቱ አንድም የኦሮሞ ህዝብን ትግል የተቃወመ አስመስለው የሚያቀርቡና የሚጽፉ ሲኖሩ በሌላ በኩል ደግሞ የኦሮሞን ህዝብ ትግል ከመደገፍም አልፎ የኦሮሞ ነጻዎች ግንባርን የመገንጠል ፕሮግራም ሁሉ ደግፎ በአስመራ ከኦነግ ጋር እየተመሳጠረና እየሰራ ነው ብለው የሚሰሱም አሉ። የኢያፓ አቋም የትኛው ነው? ኢያፓ በምስረታ ሂደቱ ወቅትና ከተመሰረተበት ከ1964 ዓመተ ምህረት ጀምሮ የጭቁኑ ህዝብ የእኩልነት መብት በግልጽ ደግፎ የወጣ ድርጅት ነው። አብዛኛው የኦሮሞ ተወላጅ ደግሞ በባላባቱ ወይም ፊውዳሉ ስርዓት በነፍጠኝነት ተቀይዶና ማንነቱ ላይ ጥቃት ደርሶበት መብት አልባ ሆኖ የሚማቀቅ ስለነበር ኢያፓ ለኦሮሞ ህዝብ መብት ቆሟል ታግሏል። የኢትዮጵያ ህዝብ በአብዛኛው በአምባገነን ስርዓት ስር የነበረ ቢሆንም ብሔረሰቦች ደግሞ በተለየ ደረጃ የሚደርሰባቸውን በደል ኢያፓ አበጥሮ በማቅረብ ይህም ጭቆናን ይወገድና የህዝብ ዲሞክራሲያዊ መብት በተከበረበት ሁኔታ የሀገር ዘላቂ አንድነት እንዲገነባ ታግሏል። የኦሮሞ ህዝብን ኢትዮጵያዊነት ለሰኮንድም ቢሆን ያልተጠራጠረው ኢያፓ የህዝቡን መብት የመንፈግ እርምጃ ህዝብን እያገለለና እያራቀ እያቃረነ በመሄድ ሀገርን ይጎዳል፣ መፈራረቅን ያባብሳል ሲል ትምክህትን በታየበት ሁሉ ተቋቁሞታል። በርካታ የኦሮሞ ተወላጆች የኢያፓ መስራችም አባልም በመሆን ታግለው የከፈሉት መስዋዕትነት ለዚህ ምስክር ነው። ዛሬ የኢያፓ ታሪክ ሲጠቀስ ታግለው የተሰውለትን እነገመቹን፣ ታዬ ቶላን፣ ተስፋዬ ሁንዴን፣ ግርማ ቶሎሳን፣ ካሳ ኩማን፣ አባስ ሙስጠፋን፣ ወርዶፋ አያናን፣ ፈቃዱ ገመዳን፣ ታደለ ያደታንና ሺዎችን የኦሮሞ ተወላጆች ስም የጅማዎቹን፣ የሐረሮቹን፣ የሸዋዎቹን፣ የባሌዎቹን ወዘተ መዘርዘር ከቶም የማይታለፍ ነው። ወታደራዊ መንግስት ለኦሮሞ ህዝብ የመጣው ነኝ ብሎ ድጋፍን ሊያገኝ ሲሯሯጥም ኢያፓ ይህንን ጸረ ህዝብ ስርዓት አወገዘና ታገለ እንጂ እውነት ግን ብሎ አልደገፈውም። የሰደድ አባል፣ የቀበሌና የከፍተኛ የአብዮት ጥበቃ አባል ሆኖም በግፉ አልተባበረውም። በዚያን ወቅት ቢሆን ኢያፓ የኦሮሞ ህዝብ መብት ይከበር ብሎ ከመታገል ወደ ኋላ አላለም ነበር። ኢያፓ ጭቁኑ ኦሮሞ መብቱን ማግኘት አለበት ብሎ በአጠቃላይ በሀገር አቀፍ ደረጃ ለዲሞክራሲ ከሚያካሂደው ትግል ጋር አቆራኝቶ ሲታገል ለኦሮሞ ህዝብ መብት ቆሚያለሁ ብሎ ከተገኘው ከኦነግ መስመርና አቋም ጋር ግን መጣጣም አለመቻሉ ምስጢር አይደለም። ኢያፓ በአቋም ከኦነግ የተለየው ለምን ለኦሮሞ ህዝብ መብት ቆሚያለሁ የሚል ድርጅት ተቋቋመ በሚል ሳይሆን ይህ ድርጅት የኦሮሞን ህዝብ ኢትዮጵያዊነት በመሰረዝ ባዕድነን ከኢትዮጵያ ህዝብ ጋር የምንዛመደው በአዳም ልጅነት ነው፣ በግድ ተገንጥለን ኦሮሚያን ማቋቋም አለብን ብሎና ወደ ጥበት ጽንፈትም ተስፈንጥሮ በመገኘቱ ነው። የአሁኑ ኦነግ ገና ከመስረታው ሻቢያ የጠላውን ጠልቶ በመነሳትና ኢትዮጵያ ያለውን ሁሉ በአማራ ትምክህተኝነት በመፈረጁ ከያፓ ጋር ቀና ግንኙነት ሊመሰርት አልቻለም ነበር። ከደርግ ዘመን የተቃራኒ ጎራዎች ሰልፍ ባሻገር ደግሞ ወያኔ ስልጣን ሲዳዳ የኦነግ አመራር ከወያኔ መሰሪ እቅድ በተጻረረ መንገድ አቋሙን ማንጸባረቅ ባለመቻሉ አቶ ሌንጮ ለታ እንዳለው በሎንዶንም የወያኔ ሻቢያና የአሜሪካ የሰላም ጉባኤ ተብዬ በሽፋን ሰጪነት ደረጃ ተገኝቶ ነበር። ከዚያም በሽግግሩ ጉባኤ የወያኔ አምባገነንነት ግልጽ ሆኖ ሳለ ኢትዮጵያዊ ድርጅቶች ለምን ታገዱ የሚል ተቃውሞ ሳይነሱ የኦነግ መሪዎች የወያኔ መሰሪ ሂደት ተባብረው የወያኔ ጦር ሽግግሩ መንግስት ሰራዊት መሆኑን እስከ መቀበል ደረሱ። ወያኔ የራሱን ጸረ ኦሮሞ ሴራ ከግብ ለማድረስ ኦህዴድ የሚል ተለጣፊ አዘጋጅቶ እያለ የኦነግ አመራር ተገቢውን ግምገማ አካሂዶ የሚያዛልቅ እቅድና ጥንቃቄ ሊኖረው አልቻለም። የኦነግ አመራር የኢትዮጵያን ሁኔታ በሚገባ በማጤንና ብዙሃን የኦሮሞ ህዝብ ፍላጎት በመመርመር ተገቢውን የአቋም ለውጥ በድፍረት ተቀብሎ በኢትዮጵያዊ ድርጅትነት የኦሮሞን ህዝብ ኢትዮጵያዊነት በመቀበልና የመገንጠል ፕሮግራም በመተው ግንባር ቀደም ሚና ሊጫወት ሲችል አልፈለገም ወይም አልሆነለትም። ዛሬም ይድክመት የኦነግን ችግር ገላጭ ሆኖ መገኘቱ አከራካሪ አይመስልንም። ኢህአፓ ኦነግን ሆነ ሌሎችን ድርጅቶች ሲተኙ እነሱም በኢህአፓ ላይ ያላቸውን ትችት ያላቸው መሆኑን አጥፎ ተደለም። ሆኖም በድርጅት አወቃቀር ላይ ያለ ሂስ በህዝብ ትግል ላይ ሊለጠፍ ስለማይችል ኦነግ ሆነ ሌላ መሰል ድርጅት ተወደደም ተጠላም የኦሮሞ ህዝብ ለመብቱ የሚያደርገውን ትግል ኢህአፓ ከመደገፍ ወደኋላ ብሎ አያውቅም። በአሁኑ ወቅት አንዳንዶች ለምን ኦነግ ከሻቢያ አበረ በሚል ሆነ አቋሙን ለምን አላስተካከለም በሚል ምክንያት የወያኔ ጸረ ኦሮሞ ዘመቻን ከማቀዝቀዝ ሲቆጠቡ ኢህአፓ ይህንን አቋም አወገዘ እንጂ ደግፎ የወያኔን ጸረ ኦሮሞ ዘመቻ ከማጋለጥ ወደኋላ አላለም። በጸረ ኦነግነት ሽፋን የሚውገረገረውን ጸረ ኦሮሞነት ታግሏል። ተቃዋሚነን እያሉ የሟቹን የመለስ ዜናዊን ጸረ ኦሮሞ እርምጃ የሚደግፉትን ወይም በትንክት ተይዘው የህዝብን እኩልነት የሚቃወሙትን ዛሬም ኢህአፓ እየታገለ ነው። የኦነግን ባዕድነን መገንጠል አለብን አቋምም ብንቃወምም ኦነግ ጋራ ትግላችን አባልና ክንድ እንዲሆን ከመጣር ኢህአፓ አልተቆጠበም። ኦነግ በወያኔ ጸረ ኦሮሞነትና ጸረ ዲሞክራሲያዊነት ተገዶ ወደ ትጥቅ ትግል ስላመራም ኢህአፓ ሊያወግዘው አልቃጣም። እንደ ነጻ ድርጅትም ኦነግ አጋሬ ማን ነው ለሚለው ጥያቄ የመሰለውን መልስ ቢሰጥ ቢያንስ የሻቢያ ወዳጅ የነበረውና ከተቀመው ከግራ ቀኙ ጋር የሚሰለፈው ሟች መለስ ዜናዊ ሊተቸው የሞራል ብቃት አለውም ብሎ አያምንም። የኦሮሞ ህዝብ በቁጥር ብዛት አንደኛው የኢትዮጵያ ህዝብ ነው። የኦሮሞ ህዝብ በኢትዮጵያ ግንባታ ህልውና መስክ ከፍተኛ ሚናን የተጫወተና እየተጫወተም ያለም ህዝብ ነው። የኦሮሞ ህዝብ መብቴ በአጠቃላይ ይከበር ብሎ የሚያካሂደው ትግል ደግሞ ፍትሃዊና የሚደገፍ የኢትዮጵያን የዲሞክራሲ ትግል የሚያጎለብት ነው። ለዚህ ነው ኢህአፓ የኦሮሞን ህዝብ ትግል ሙሉ በሙሉ የሚደግፈውና ከሀገራዊ ትግል የሚነጥለው አቋም በመቃወም ለኢትዮጵያ በአንድነት እንታገል ሲል ደግሞ ጥሪ የሚያሰማው። የህዝብ መብትና እኩልነት ተሰርዞ አንድነት ዘበት ነው። ለጭቆና ደግሞ መፍትሄው መገንጠል አይደለም። ወያኔ የጭቁኑ ብሔረሰቦች አዛኝ ደጋፊ መስሎ አንቀጽ 39ን ደንግጎ ቢሰይምም በተጨባጭ ግን ጸረ መብት ጸረ ህዝብነቱን አረጋግጧል። በብሔረሰቦች ላይ በተለይም በአማራውና በኦሮሞ ወዘተ ላይ እያካሄደ ያለው ዘመቻ የሚታይ ነው። የአንዱ መከራ ከሌላው ቢብስ እንጂ ኦሮሞም አማራውም ሀዲያውም አኝዋኩም ሶማሌውም ወዘተ ሁሉም የአምባገነኑ የወያኔ አገዛዝ የግፍ ጅራፍ እየቀመሰ ነው። አብሮ በጋራ መታገልና የጋራ ሀገርን ማዳን የሚያስፈልገው ለዚህ ነው። ኢትዮጵያ ከማንም ባላነሰ የኦሮሞ ህዝብ ሀገር ናት። ደምቶላታል። ቢበደልም ሀገሬ ብሎ ሞቶላታል። ይህን መስዋዕትነቱን መና ማስቀረትና ሚናውን ታሪካዊ ቦታውን መሰረዝ ሳይሆን በኢትዮጵያዊነቱ መታገል ነው ያለበት። የኦሮሞ ህዝብ እያደረገ ያለው ይህንኑ ነው። ድርጅቶቹ ነን የሚሉት ሊከተሉት ድፍረቱ ሊኖራቸው ይገባል። ኢህአፓ በተጨባጭ ከኦሮሞ ህዝብ ጎን የሚቆመው በመርህና በእምነቱ መሰረት ሲሆን ብዙሃኑ የኢትዮጵያ ህዝብ መብት ካልተከበረ የሀገርን ህልውና ማረጋገጥ ከቶም እንደማይቻል በማወቁ ነው። የኦሮሞ ህዝባችንን ፍትሃዊ ትግል ሙሉ ድጋፍ እንስጠው።
campata. In mare d'amori mi ci porta a me la turbota, a me la turbota. Magari dopo le scanatari, a vita oggi va le pova con i giorni. Magari dopo le scanatari, a vita oggi va le pova con i giorni. O tu maro gava d'ambata, maro gava d'ambata, maro gava d'ambata. In mare d'amori mi ci porta a me la turbota, a me la turbota. Magari dopo le scanatari, a vita oggi va le pova con i giorni. Magari dopo le scanatari, a vita oggi va le pova con i giorni. Magari ti hai la vittina della mia tua mano mare.
ወደፊት ለመጓዝ ወደ ኋላም መመለስ ከዝግጅት ክፍላችን የቀረበ የተፈጥሮም ሆነ የህብረተሰብ ሳይንስ ወደፊት ተጉዘው ለሰው ልጆች ህይወት የተሻለን ሁኔታ ለመፍጠር ሲጥሩ ኑረዋል። ወደፊትም በዚህ ሁኔታ የሚጓዙና የሚኖሩም ናቸው። ይህንን ሁኔታ ለማስገኘትና የተሻለን ነገ ለመፍጠር ግን ያለፈውንም ወደ ኋላ ተመልሶ ማጤንና መመርመር ግድ ይላል። ይህ ሊሆን ካልቻለ የተፈጥሮን ህግጋቶች ተጣሮ መቆም እድገትንም መግታት ይሆናል። ወደ ኋላ ተመልሰን ማየት የምንገደደው ካለበቂ ምክንያት አይደለም። ይህን ለማድረግ የምንገደደው ወደፊት ለምንፈልገውና ለምንጓዘው መንገድ ጠንካራ መነሻ ለመፍጠር ከስህተቶች ተምረን ያለፈን ስህተት ላለመድገም ያለፈው ጊዜ የነበረውን ጠንካራ ጎንም ወደ ዛሬ በማሻገር ጠንክሮና ፈርጥሞ ለመገኘት ጭምር ነው። ያለፈን እንመርምር እናጥና ብለን ስንነሳ ግን እንዲሁ በዘፈቀደ መሆን የለበትም። አሁንም በተፈጥሮ ህግጋት ላይ ተመስርተን የህዋና የጊዜን ሚና አካተን በተለያየ ህዋና ጊዜ ውስጥ የቀራኒዎች አቀማመጥና አፈታትን ጭምር ሁሉ ዳሰን መሆን ይኖርበታል። በአንድ ተመሳሳይ ህዋና ጊዜ ውስጥ የሚገኝ ማንኛውም ክስተት በአንድ ገጽታው ብቻ ሊኖር ወይም ሊከሰት እንደማይችል መገንዘብ ግድ ይሆናል። በአንድ ህዋና ጊዜ ውስጥ የሚከሰት ሁኔታ መጥፎም ጥሩም ገጽታዎች አሉት ወይም ይኖሩታል ለማለት ነው። በዚህ መሰረታዊ የተፈጥሮ ህግጋት ላይ ከተስማማን ወይም ከተግባባን መጥፎ ገጽታውን ጥሎና ከዛም ስህተት ተምሮ ጥሩ ገጽታውን ወደ ዛሬ በማሻገር ወደፊት ለምንጓዘው ጉዞ ኃይል መፍጠርና የተሻለን ሁኔታ ማስገኘት እንደሚቻል መገንዘብ የሚቸግር አይሆንም። ዛሬ እየተካሄደ ያለው ሁለገብ የፖለቲካ ትግል ከነዚህ የተፈጥሮ ህግጋቶች ውጪ ሊታይ የሚችልና የሚቆምም አይደለም። ግራ ካለ ቀኝ አለ፣ ሰሜን ካለ ደቡብም አለ፣ አንድነት ካለ ልዩነትም መኖር አለበት የማለት ያህል የቀለለ ነው። ሁሉም ነገር ቀኝ ነው፣ ሁሉም ነገር ጨለማ ነው፣ ሁሉም ነገር ተነጣጥሎ ብቻ ነው መታየት ያለበት ወዘተ ካልን ደግሞ ተፈጥሯዊም ሆነ ምድራዊ መግለጫ ስለማናገኝለት የሚቀረን ላንድዬ ተደፍተን አቤት አቤት ማለት ብቻ ነው። ያንን እንዳናደርግ ደግሞ መጽሐፉ እንደሚለው የዛን አይነቱ አቤቱታ የሚጠቅመው ለላይኛው ዓለም ነው። እኛ ግን የምንነጋገረው ስላለንበት ተጨባጭ ዓለም በስቃይ ስለሚኖረው ህዝባችን ስለሆነ እነዚህን ህጎች መከተል የግድ ነው። የተፈጥሮ የእድገት ህግጋት እንዳለ ሆኖ ዛሬ በኢትዮጵያ የፖለቲካ መድረክ በተቃዋሚነት የተሰለፉ አብዛኛዎቹ ድርጅቶች በዚህ መስፈርት ሲለኩ እነዚህን ህግጋት ስተው ያሉ መሆናቸው ብቻ ሳይሆን በተቃራኒው አቅጣጫ እየተጓዙ መሆናቸውን ማየት የሚሳን አይሆንም። በዚህ አይነት አመለካከትም አመርቂ የፖለቲካ ህብረት መፍጠርም ሆነ ቀጣዩን የፖለቲካ ትግል እድገት በጋራ ማዳበር ሊታሰብ የሚችል አይደለም። ዛሬ በመደጋገም እንደሚሰማው ያለፈን የአገሪቷንና የህዝቧን ታሪክ በጥቅሉ ጥርሻ መቀባት ህዝቦቿ ክፉ ደግ በጋራ አሳልፈው በጋራ ትስስር ማፋታቸውንና መኖራቸውን መካድ ብሎም አንዱ የህዝብ ክፍል ሌላውን እንደጨቆነ ብቻ ዘመናት ያለፉ አድርጎ ማቅረብ የተለመደ ቋንቋቸው ሆኗል። የህዝብን ትግል ሲሸጡ ውድ ልጆቿን ሲያሰቃዩና ሲገርዱ የነበሩትን ሁሉ አትናገሩ ያለፈን እንዳትመረምሩ የሚሉን በስተዋል። በቀበሮ ጉድጓድ በጎች እንዲታጎሩ፣ በጅብ ዋሻም አህዮች እንዲጠለሉ፣ ከጻድቃን ገበታም እርኩሳን እንዲጓደሱ እየተማጸኑ ናቸው። ህዝባዊ ትግል ወደፊት ተጉዞ ከታለመለት ግብ እንዲደርስ ከተፈለገ ታጋይ ኃይሉ ይህ ሁሉ በጅምላ የሚለውን አዘናጊና አወናባጅ አመለካከት መግታትና ማቆም ይኖርበታል። ያለፈን ታሪክ ሳይመረምሩ ላለፈው ጥፋትና አረመኔያዊ ፍጅት ተጠያቂው ማን እንደሆነ ሳይገለጽ ገለባና ምርቱን አደባልቆ የተሻለን ወደፊት መፍጠር እንደማይቻል ባስሙሉ መነገር አለበት። ለባዕዳን ዓላማና ፍላጎት በመርኩዝነት እያገለገሉ ያሉ ግን በተቃዋሚነት ራሳቸውን የፈረጁ በግልጽ መታወቅ፣ በግለሰብ ደረጃም የትግል ተመክሯቸውና ያለፈው ታሪካቸው መመርመር ይኖርበታል። ዳገት ውጣ ሲሉት ቁልቁለት የሚወርድ፣ ስፋ ብዛት ይባል ጥበትን የሚወድ፣ መብት አገርን ሲሉት ከባዕድ የሚነውድ፣ ታሪክን አታንሱ ጀግናን በተግባሩ እንዳታወድሱ፣ ሲገል የኖረውን ስም እንዳታነሱ፣ ምንም ነገር ቢያደርግ የአንድነት ኃይል ነው እንዳትተነኩሱ የሚሉን በበዙበት ሁኔታ ህዝባዊና አገራዊ ትግል አካሂዶ ኢትዮጵያና ህዝቧን መታደግ ያዳግታል። ትግሉ መጥራት መስከን አለበት ሲባልም ይህንኑ እውነት ለማመልከት ጭምር መሆኑ ሊታወቅም ይገባል። ፍትህና ርትዕ ለሰፈነባት አገር እንታገላለን ማለትም ወንጀለኞችና በህዝብ ደም የታጠቡትን ይዞ መጓዝን አመላካች አይደለም። ባንዳ ወይም ከሃዲ የሚለውን ቃል ለመጀመሪያ ጊዜ በሀገራችን መጠቀም የተጀመረው በአድዋ ጦርነት ወቅት ነበር። በኋላም የሱል ሚካኤል የልጅ ልጅ ኃይለ ሥላሴ ጉግሳ ከድቶ እጁን ለጣሊያን በመስጠት አርበኞች ያሉበትን ቦታ እየጠቆመ ስላስመጣ በአርበኞች የተሰጠው ስም ይኸው ነበር። አዎ የባንዳ ታሪክና መጨረሻም ስለማያምር ውሎ አድሮ ኃይለ ሥላሴ ጉግሳ በቆራጥ አርበኞች ተማረከ። በዛ ቀውጢ ጊዜ ነበር አርበኞች እንዴት ትታዘብህ እዳጋ ሐሙስ የስዑል ሚካኤል ቅርሳቸው ሲፈርስ አድዋ ከተማቸው ሲነድ ሲጨስ ድርቡሽን አልጥልቀህ ስትመላለስ ብለው የገጠሙበት። ዛሬም ቢሆን ባንዳን ባንዳ ማለት ነውር ሆኖ መታየት የለበትም። ጨለምተኞችንና የባዕዳን ምርኩዞችን ይዞ መንከባለልም የህዝባዊ ትግል ባህል ተደርጎ መታየትም አይችልም። የኦሮሞ አያት ቅድመ አያቶቻችን በከነኘኔ ናን ሆኪኒ ይላሉ፣ ያልበላኝን ቦታ አትከክልኝ ለማለት ነው። ዛሬ የኢትዮጵያ ህዝብ በአጠቃላይ ለወለገብ መብቱ፣ ለዲሞክራሲያዊ ስርዓት፣ ለፍትህና ርትዕ ብሎም ለሰብአዊ መብቱ መከበርና ለአገሩ ሉዓላዊነት አለመደፈር ያለውን ፍላጎትና ቀናኢነት በግልጽ እያሳየ ያለበት ወቅት ነው። እነዚህን የአጠቃላይ ህዝቡን መሰረታዊ ፍላጎቶች ተከትሎ መደራጀትና ማደራጀትን ወደ ጎን ትቶ ጥያቄያችን የቅኝ ግዛት ጥያቄ ነው፣ ያለፈው ታሪክ ሁሉ ጨለማ ነው ወዘተ በማለት አሁን በግልጽ የሚታየውን የህዝብ መሰረታዊ ፍላጎቶች ተጻሮ መገኘት የጋራ ታሪኩን ማንቋሸሽ ለህዝቡ ትግል የሚያስገኘው ፋይዳ ፍጹም የለም። በጋራ ወደፊት ለመጓዝም ሁኔታዎችን የሚያመቻች አይሆንም። ለዚህም ነው በተደጋጋሚ ታረሙ ተስተካከሉ የሚለው ጥሪ የሚቀርበው። ዛሬ የሀገራችን ሁኔታ በአጠቃላይ የአመት እውን መሆንን ምልክቶች ያዘሉ ናቸው። የአመት ለመምጣት መቻል ባህሪያት በጠቅላላው የኢኮኖሚ የፖለቲካ የማህበራዊ ችግሮች እንዳሉ በአጠቃላይ አመልካች ሲሆን እነዚህ ባህሪያት አፍጠውና አግጠው የወጡ አይደሉም። እንደ ተዳፈነ እሳት የሚታዩ በተራዘመ ጊዜ አመጽን ሊፈጥሩ የሚችሉ እርሾች ናቸው። የህዝባዊ አመጽ መከሰት ምክንያቶች ግን በአመጻ ባህሪያት ውስጥ የተጠቀሱት መሰረታዊ ችግሮች ከፍተኛ ደረጃ የደረሱና ያሉ በመሆናቸው አብዛኛው የህብረተሰብ ክፍልና ገዢው ክፍል ይህ ሁኔታ በአመጽ እስካልተለወጠ ድረስ አብረው ለመኖር አለመቻላቸውን አመልካቾች ናቸው። የህዝባዊ አመጽ ባህሪያት በተለያዩ አገሮች የተለያየ ደረጃ ላይ ያሉ ስለሚሆኑ ባህሪያቱ ከአገር አገር ይለያያሉ። የህዝባዊ አመጽ ምልክቶች ግን ከአገር አገር እንብዛም ልዩነት የላቸውም ወይም ልዩነት አያሳዩም። ከነዚህ የህዝባዊ አመጽ ምልክቶች ጥቂቶቹን ብንጠቅስ ሀ የመንግስት የጭቆናና የአፈና ተግባራት ጋጠ ወጥና መረን የለቀቁ እየሆኑ ይመጣሉ። ለ መንግስት የሚለው ሁሉ በህዝብ ተሰሚነት ያጣል። ህዝብና መንግስት መካከል ሊኖር የሚገባው መተማመን ጨርሶ ይጠፋል። መንግስትና ህዝብ አብረው የሚሰሩ ሳይሆኑ ጨርሰው ተጻራሪ ኃይል ሆነው ይቆማሉ። ሀ መንግስት ከህዝቡ ጋር ብቻ ሳይሆን በራሱ መዋቅር ውስጥ ያሉትን ማመስ፣ የሹምሽረት ሩጫ ማብዛት፣ ሁሉንም መጠራጠርና ይበልጥ እየጠበበ መምጣትና በራሱ መተማመን ጭምር እያጣ መሄድ ይከሰታል። መ በመንግስት ከፍተኛ የአስተዳደርና የስልጣን መዋቅር ውስጥ ያሉ የበለጠ መዝረክረክ፣ በሙስና መዘፈቅ፣ ንብረት ማሸሽ፣ በመጨረሻም ምስጢራቸውን መበተንና እየከዱ መሄድ ይዘወተራል። ሰ መንግስት ሁሉን መተማመን ሲያቀተው ራሱን ጭምር መጠራጠር ውስጥ ስለሚገባም የበለጠ ማንኛውንም ምኞቱንና ፍላጎቱን በበለጠ ውሸትና የበለጠ ወታደራዊና ያፈና ኃይሉ ወደሚያስፈጸሙ እያዘነበለ ይሄዳል። ረ በዚህ ሁኔታ መከሰትም ያፈናና ወታደራዊ ኃይሉ ጭምር በየቦታው ስለሚያዝና ስለሚወጠር ረብትና እምነት የለሽ ሁኔታዎች ውስጥ ይዘፈቃል። ያለው ኃይል ታማኝነት ብሎም ለተመደበበት ኃላፊነት ብቃቱ እየደከመ የጨቋኙ መንግስት ግብአተ መሬቱም እየፈጠጠ መምጣቱ የማይቀር ይሆናል። የህዝባዊ አመጽ መቃረብ አይነተኛ ምልክቶች እነዚህ ናቸው ካልን የዚህ መሰሉ ሁኔታ መፈጠር ለተቃዋሚ ድርጅቶች የሚከፍተውን የትግል ሁኔታ ለማየት እንሞክር። ከነዚህ ሁኔታዎችም ጥቂቶቹን ብቻ ብንጠቅስ አንድ የአገሪቱ አጠቃላይ ሁኔታ ከላይ በተጠቀሱት መንገዶች ሲገባ መንግስት ተብየውም ከፍተኛ የሆነ ሁለገብ ውጥረት ውስጥ እንዲገባ በሁኔታዎች ስለሚገደድና ያለው ኃይልም በየአቅጣጫው ስለሚወጠር በህዝብ መካከል መሽለክለክና ማደራጀቱ የቀለለ ይሆናል። በዚህ መሰሉ ሁኔታ መንግስት ሁሉን ለመቆጣጠር ኃይል ስለሚያንሰው ያለውም ኃይል የተበታተነ ሆኖ ስለሚገኝ ለማደራጀትም ሆነ ለተለያዩ ትግላዊ እንቅስቃሴዎች የተሻለ ሁኔታዎችን ያስገኛል። ሁለት በብዙሃኑ ህዝብ ላይ ጭቆናው፣ በደሉና የመብት ረገጣው ሁኔታ እየጨመረ መምጣቱም አብዛኛው የህብረተሰብ ክፍል በመደራጀት የጋራ ችግሩን በጋራ ለመፍታት ፈቃደኝነቱ ከፍ ይላል። ዛሬ ከተለያዩ የዜና ምንጮች ጭምር እንደሚሰማው በደቡቡ የአገራችን ክፍል በተለያዩ አካባቢዎች የአመጽ ምልክቶች እየታዩ ናቸው። ይህን መሰሉ ሁኔታም እያመጹ መደራጀት፣ እየተደራጁ ማመጽ የሚለውን መርህ ጎልቶ ያወጣዋል። ያልተደራጀ አመጽ በተናጠል ይመታል፣ ቀጣይነትም ያጣል ለማለት ነው። ሶስት ይህን በመሰለው ሁኔታ በመንግስት ንብረት ኃላፊነትና ተቆጣጣሪነት የተሰየሙ፣ በጦር ውስጥ በተለያየ እርከን የሚሰሩ ወዘተ በመንግስት ላይ ያላቸው እምነት እየመነመነ ስለሚመጣና በሙስና ጭምር ስለሚዘፈቁ ንብረትንና ሌሎች ሁነኛ ነገሮችን ከፍተኛ ጥንቃቄ ዘዴ በተሞላበት መንገድ ወደ ህዝባዊው ትግል ማሸጋገር ይቻላል። አራት ከላይ የተጠቀሱት እንዳሉ ሆነው ግን ከፍተኛ ህዝባዊ ስነ ምግባርን ተላብሶ መንቀሳቀስን፣ የጠራና የነጠረ የፖለቲካ ዓላማን ይዞ መጓዝን፣ ወቅታዊና አገራዊ መርህን አንግቦ በህዝብ መካከል መገኘትን ግድ የሚል ይሆናል። እነዚህ ከላይ የተዘረዘሩት የህዝባዊ አመጽ መዳረስ ምልክቶች በሀገራችን ወቅታዊ ሁኔታዎች በአሁኑ ጊዜ በግልጽ እየተንጸባረቁ ያሉም ስለሆነ ነው። ህብረት በሜዳው ህብረት በአገር ቤት የሚለው መሪ ሐሳብ ወቅታዊ የሚሆነው ባለፉት በርካታ ዓመታት ስለ ህብረት የተደረጉት ሙከራዎች በሞላ የተጠጡ ተመክሮና የታዩ ድክመቶች የሉም ለማለት ሳይሆን ዛሬ በአገራችን ያለው ሁኔታ ከባህር ማዶ ባለ ክብ ጠረጴዛ ስለ ህብረት አስፈላጊነት የምናወራበት ወቅት ሳይሆን የጸና ራዕይና ህዝባዊ ዓላማን ይዘን በግብግቡ ሜዳ በመገኘት በተግባራዊ ተሳትፎ ሂደቱን ተከትሎ የሚመጣ ጉዳይ ነው ለማለት ነው። በአገራችን ያለው ሁኔታ አጣዳፊና ከላይ የተዘረዘረውን የሚመስል ነው። ተጨባጭ ሁኔታው ህዝባዊ አመጽን ያረገዘ በመሆኑ በግልጽ እየታየም ነው። በስልጣን ላይ ያለው የወያኔ አገዛዝ ብዙ መልክ ባላቸው ችግሮች ተወጥሮ በማዕበል እንደተጠቃ መርከብ ወደ ጎን እያጋደለም ነው። በፍጥነት እንዲሰምጥ ከተፈለገ ደግሞ የታጋይ ኃይሉ ሚናና ኃላፊነቱም ከባድ ነው። ይዘው ሰራተኛውን፣ አርሶ አደሩን፣ ሴቶችንና ወጣቶችን የገጠሩንና የከተማውን ህብረተሰብ አደራጅቶ ለአንድ አገራዊና ህዝባዊ ዓላማ ማሰለፍን ግድ የሚል ነው። ፍትህና ርትዕ የተጓለውበት የሚሰቃየውን ዲሞክራሲያዊና ሰብአዊ መብቱን ጭምር ተነጥቆ ለዘመናዊ ባርነት የተዳረገውን መሬቱና ቅርሱ ለባዕዳን እየተቸረቸሩ ንብረትና አገር አልባ ሆኖ ያለውን ዜጋ ሁሉ አስተባብሮና በድርጅት አስተሳስሮ የወያኔን ቀን ማሳጠር ግድ ይላል። ዛሬ በአብዛኛው ተቃዋሚ ነን በማለት የተሰለፉ ድርጅቶችም ሆኑ ስብስቦች ይህን በመሰለ መንገድ ሲጓዙ አይታዩም። ስለ ሰራተኛ፣ ስለ ገበሬው፣ ስለ ገጠሩና ስለ ከተማው ነዋሪ ህዝብ መደራጀት አስፈላጊነት ሲናገሩ አይሰሙም። ይህንን ለማድረግ በሚያስችል ሜዳ ላይ ራሳቸው ከሚያሰሙን ዲስኩርና የምኞት ገለጻ ባሻገር የታየና የተጨበጠ እውነት በጭራሽ አልታየም። ህዝቡን የሚያቀራርብ መብት፣ ፍትህና ርትዕን ያካተተ አገራዊና ህዝባዊ ራዕይ ያለው ጸረ ወያኔ ትግል ሲያካሂዱም አይታዩም። ስለዚህም ነው ካለፈው ሂደት ተማሩ፣ ሀገር አቀፉን ጸረ ወያኔ ትግል የሚያግዝና ወደፊት የሚያራምድ የፖለቲካ ራዕይ ይኑራችሁ ማለት ግድ የሚሆነው። በሀገራችን ያለውን ሁኔታ በዚህ አይነት ከዳሰስንና በዚህ መሰሉ ታሪካዊ ወቅት በውጭ ሀገር ካለው ዜጋ ምን ይጠበቃል የሚለውን ዳሶ ማለፉ የሚከፋ አይሆንም። ህዝባዊና አገራዊ ትግል የተገፋው ህዝብና ጨቋኙ መንግስት ግብግብ የሚገጥሙበት ክስተት ብቻ ሳይሆን እያንዳንዱ ዜጋ የትም ይኖር የት የዜግነት መብቱን የሚያረጋግጥበት ፍልሚያ ነው። የበዛና መረን የለቀቀ ግፍና በደል፣ የሰብአዊ መብት ደብዛ መጥፋት እንኳን የራሴ ነው በሚሉት አገርና ህዝብ ላይ ተፈጽሞ ይቅርና በሌሎችም ቦታዎችና አገሮች ቢፈጸም ገለልተኛ ሆኖ መገኘት በህሊና ተጠያቂነት ጭምር የሚወስድ ጸያፍ ተግባር ነው። ይህንንም እውነት መሰረት በማድረግም ነው በውጭ ያሉ ኢትዮጵያውያን ከተገፋው ህዝባቸው ጎን መቆም የስቃዩ ዘመን እንዲያጠርና የበኩላቸውን ማድረግ አለባቸው የምንለው። በዚህ አኳያ ሊያደርጉ ከሚገባቸው ተግባራት ጥቂቶቹን ብንጠቅስ፣ ሀ በወያኔ አገዛዝ እየተፈጸሙ ያሉትን በደሎች፣ የዴሞክራሲና የሰብአዊ መብቶችን ረገጣና አፈና ማጋለጥ፣ ለ የወያኔን አገዛዝ እልቆ መሳፍርት የለሽ ውሸቱን በማጋለጥ በትክክለኛ መልኩ እንዲታወቅ ማድረግ፣ ሀ ለዚህ ጸረ መብትና ጸረ ሰላም መንግስት የሚደረገው ማንኛውም ድጋፍ እንዲቋረጥ መጣር፣ ይህንንም በማድረግ ሰላምና ሁለገብ መብቱን ከሚሻ ህዝባችን ጎን መቆማችንን ማረጋገጥ፣ መ ያልተከፋፈለና በአግባብ የተቀናጀ ጸረ ወያኔ ሰላማዊ ሰልፎች በተመሳሳይ ቀንና ጊዜ በተለያዩ ከተሞች በማካሄድ ለትግሉ እውቅናና አጋር መፍጠር፣ ሰ በእስር ለሚሰቃዩ፣ ደብዛቸው ለጠፋ፣ ሰብአዊ መብታቸውን ጭምር ለተገፈፉ በአንድነት ሰላማዊ ሰልፍ መውጣት። ይህን መሰሉ ሰልፍም ሁሉንም የሚያካትት በፖለቲካም ሆነ በህሊና እስረኞች መካከል ልዩነት ባለማሳየት ትክክለኛ የፖለቲካና የሰብአዊ መብት መቆምን ማረጋገጥ፣ ረ ከላይ በተዘረዘሩትና በአጠቃላይም በህዝባችን ጥያቄዎችና ፍላጎቶች ላይ ተመርክሶ የሚያመረቃ ዲፕሎማሲያዊ ሎቢ በመንግስታት ተቋማትና በእርዳታ ሰጪ ድርጅቶች ውስጥ ማካሄድ ሰ በወሬ ሳይሆን በተግባር ትክክለኛና ህዝባዊ ራዕይ ይዘው በህዝብ መካከል እየታገሉና እያታገሉ ያሉ ድርጅቶችን በሁለገብ መልኩ አቅም በፈቀደው መንገድ ሁሉ መርዳትና መደገፍ ይገባል። ይህንን አገራዊ ግዴታ በተግባር እየተወጣን ከሄድ ውሎ ይደር እንጂ ትግሉ መጥራቱና መጎልበቱ ወያኔም ወደ ከርሰ መቃብሩ መጣሉ የማያጠያይቅ ይሆናል። የፍጻሜው ድል ምንጊዜም የህዝብ ነው። ወያኔን የሚጠብቀው የቆሸሸ የታሪክ መቃብር ነው። እናቸንፋለን። አድማጮቻችን፣ እኛም ለምሽቱ ያለን ዝግጅት በዚሁ ይጠናቀቃል። ረቡዕ በተመሳሳይ ሰዓት በተለየ ዝግጅት ከምንገናኝ መልካም ምሽት፣ ደህና ቆዩን።
አረ እንዴት ዝምን በል ካሳይ። ጥንት አባቶቻችን ራስ ጨርቅ ለብሰው በባዶ እግራቸው ጋራ ሸንተረሩን በረሃን አቋርጠው ባለመርስ መተየስ ጣሊያኑን አሳደው በጦር በጎራዴ በጋሻ መክተው የናት ኢትዮጵያን ቃል ኪዳን አንግበው በጀግንነት ወርቀው ውድ ህይወትን ከፍለው አስረክበው ነበር ነፃ ሀገር አወሰው። ግና አሁን በእኛ ጊዜ በሃያኛው ዘመን በጠባብ ዘረኛ በደላላ ምሁራን አገር ስትበተን ቁም ነገር ሳንሰራ እጅና እግር አጥፈን ገደል አፋፍቁማ አድኑኝ ስትለን አረ እንዴት ምን በል ነስ ማይጠሩ ነጨሽ በቱ የህዝብን ድልቅ ሰርቀው ለጠላት ማስረከብ የተካኑበቱ ደግሞም ግንቦት ሰባት የሻቢያው ቱልቱላ ሞገለኛ ሳቱ የሳልባጅ ምሁራኑ ዜሮ ደና ቆርቱ በባዕድ ጌቶቻቸው የተደገፈውን ጮማ እየዋጡ በደስታ ሲያውቃኩ ውስኪ እየተራጩ ከሳችን ከሞላ ኪሳችን ካበጠ የኛ ዲሞክራሲ እጅ ናት እያሉ እርማ በላዎቹ ልሸጡ ሲያስማሙን ዝም ብሎ ማየቱ እኮ እንዴት ይሆናል? እልቂት ሳይመጣብን እረ መላመቱ ስምታማ ለበግ ከቶ መች ተመቻት ካራውን ስትሰው የሚምራት መስሏት መቼ ልቦ አዝኖ ሂጭ ብሎ ለቀቃት አንገቷን ገዝግዞ ስጋዋን መትሮ ጠሶ እኮ ነው የበላት። እና አሁንም ቢሆን እኛ ሳንመርጣቸው በባዳን ተመርጠው ሲደራደሩብን በህሉናችንና በጣፋንታችን ሲፈጣጠሙብን አንገት አቀጥረን ዝም ብለን ምናየው ልክ እንደ በጊቷ እስክንታረድ ነው። አረ ጀግና አለ ባይናችን እያየን በጆሮ እየሰማን ታሪኳ ተፍቆ አገር ስትበተን እኮ እንዴት ዝም ምን በል በስልጣኑ ባልጎ ወገንን የሸጠው ይሄ ጉዱ ካሳ በዶላሩ ሰክሮ በመርዝ ስትንፋሱ ተውሳክ እያገሳ ፋሽስቱ ከበደ በኢትዮጵያ ህዝብ ላይ ጥቃቱን ጨመረ በግዳጅ ዝምቶ ብዙ ሺህ ሰራዊት እንዳላስመተረ ዛሬም እንደገና ያንን የአገር ገንጣይ ወዳጅ ነው እያለ ሻቢያው ሳያስ ልክ እንደ ፋሽስቱ ዝንብም አልገደለ እንዴውም ለኢትዮጵያ ባለ ውለታዋና አዳኛ ነው አለ። ርፍ በሉ እንግዲህ የስብሰባው ግብአት ሲፈተሽ ምስጥሩ ሴራው በግፍ ታይቷል። ለሀገር ብተና ነው አትጠራጠሩ። አረ ሀገር ያለ አረ ጀግና ያለ አረ አመጽ ያለ እንዲህ ሴራው ሲጦፍ በከሳደር ጠላት ሰርግና መልስ ሆኖ ተስካሯን ሊበሏት ካዲ ባንዳዎች ሽር ጉድ ይያሉ ካራት ይስሉባት መተከልላት አንተ አገራችንን ጨርሰን ሳናጣት ከዜጎቿ በቀር ሸራውን አክሽፎ ኢትዮጵያን የሚያድን ሌላ ስለሌላት ባይናችን ይያጅን በጆሮ እየሰማን ረችላን በላስ ከእንግዲህስ ወዲያ አንድነቱ ኃይል በኢያፓ ዙሪያ እንደራጅና እየታገልንላት ይልቅስ ከመቶ ላንዴና ለሁሉም በቶሎ እናድናት አዎ እስቲ ባካች ዜጋ ተሰባስበን ከመቶ እናድናት የኢትዮጵያ ህዝብ ያቸንፋል።
የዘረኛ አገዛዝ አባዜ የወያኔ ቡድን ሀብሎ ሲጀምር በነስባት ነካ ግዴ ዘራሲዮን አረጋዊ በርሄና አባይ ጻዬ መሪነት ያወጣው መርሃ ግብር ወይም ጦማ የኢትዮጵያ ህዝቦች በአማራ በተለይም በሸዋ አማራ የተበደሉ በመሆናቸው ያለው መስፍዬ ሁሉም በየረሰብ ተገንጥሎ የራሱ ነጻ ሪፐብሊክ ማቋቋም ነውና ትግራይም የራሷ ነጻ መንግስት እንዲኖራት እንታገላለን የሚል ነበር። ይሽረባቸው ዛሬም ለክፉ ቀን ተብሎ የተያዘ ነው። አንቀጽ 39 የተባለው በህገ ወያኔ የተሻጠው ለዚሁ መሆኑን ማንም አይስተውም። ዘረኛው የወያኔ አገዛዝ ጸረ ኢትዮጵያዊነቱ እንዳለ ሆኖ ታሪክን መበረዝ አልያም መስረቅ ልምዱና ስምሪቱ ነው። የግንጠላ መርሁን ማጠየቂያ ለመስጠት ኢትዮጵያ ያላት ታሪክ የመቶ ዓመት ነው ሲል ዛሬ ወያኔን ተቃዋሚ ነን የሚሉ አንዳንድ ተለጣፊዎች ይህንን እያስተጋቡ ህዝባችን በተፋሪ ቅኝ አገዛዝ ስር ነው ሲሉ ታሪክንም ጽንሰ ሐሳብንም ማጅራት ይመጣሉ። ወያኔ ታሪክን ይበርዛል፣ ሐሰቱን ሐቅ አስመስሎ ያስጮሃል። አገር ቀርቶ በድርጅት ላይ በዚህ መልክ ሲዘምት ለምሳሌ ከቅርብ ዓመታት ወዲህ ሆድ አደሮችን ኮልኩሎ በኢሃፋ ላይ ያጻፈውና እየጻፈ ያለው የሐሰት ታሪኮች ማየት ብቻ ይበቃል። ታሪክ ቅሚያና ታሪክ ብረዛው ደርቷል። ወያኔ አገዛዝ ወደ ውድቀቱ እየሮጠ ነውና ህዝብን የሚተነኩሱ ህጎችን መደርደር፣ የኑሮ ዋጋን መጨመር፣ ዜጎችን ማሰርና ማሰቃየት ወዘተ የቀን ተቀን ተግባሩ ከመሆኑ ሌላ ቀን ተሌት በጫት የሚመረቅኑት ባለስልጣናቱ ግብዝነታቸውን ለማርካት የማይወስዱት እርምጃ የለም። ጓዶቼ የሚሏቸውንም ገለው ሐውልት ያቆሙላቸዋል። ዛሬ የቀይ ሽብር ሰማት መታሰቢያ በተባለው ቦታ ወይም ሙዚየም የወያኔ አባላት ተገለው የተቀበሩበት በሚል የሬሳ ሳጥኖችን ደርድሯል። ቀይ ሽብሩ ያውም ወያኔ የተሳተፈበት በዋና ደረጃ ያጠቃው ኢህአፓን ሆኖ ሳለ ወያኔ ዋናው ተጠቂ እኔ ነኝ ሲል እየተወረገረገ ነው። ሀገርን ላጠፋና በታሪክ ላይ ለተፋ ቡድን ሐውልት ሊሰራ ወይም የሙገታ መጽሐፍ ሊደረደሩ ባልተገባ ነበር። ግና ያዳቆነ የደደቢት ሰይጣን በቀላሉ የሚለቅ አልሆነም። በዚህም አባዜ በመቀጠል ወያኔ የራሱን ውዳቂ ጄኔራል ተብዬን ሳሞራን በትልቅ ፎቶግራፍና በወታደር ልብስ ወደ ብሔራዊ ሙዚየም መክተቱ ትዝ ይሏል። አሞራ የኑስ ባዋጅነትም ሆነ በጦር መሪነት ሲደነቅ በአዲስ አበባ ያልተሰማ ቢሆንም ወያኔ ይህ ጄኔራል በአፍሪካ የመጀመሪያው ባለ አምስት ኮከብ ጄኔራል ነው ብሎ ሰይሞ በባዶ ይህን ግብዝ አዳንቆ ምስሉን በአገራችን ብሔራዊ ሙዚየም አቁሞታል። አሳዛኝ ባይሆን የሚያስቅ ነበር። ከሃዲ ሀገር ገንጣይ ዘረኛ ግለሰብ ጀግና ተብሎ መደነቁ ያማል። ወያኔ ብቻ ሳይሆን ታጋይነን ባዮችም የሀገራችን ጀግና ተብለው እያዳነቁ ያሉት ሀቀኛ ጀግኖችን ሳይሆን አስመሳዮችን አልፎ ወንጀለኞችን መሆኑ ደግሞ የምናውቀው ነው። ይህ ማበሳጨቱ ታዲያ ተገቢ እኮ ነው። ወያኔ ቀውሱ እየበዛና ውድቀቱ እያፈጠጠበት ሲመጣ በራሱ ወላጆችም ላይ የተነሳ መሆኑ ይታያል። በአዲስ አበባ አስተዳደር መዋቅርና በቢሮክራሲው ባሉ የብአዴን አባላት ላይ ግምገማ ብሎ ምንጠራ ማካሄዱና ይህን ምንጠራ ለመሸፋፈን ምክንያቱም ከፖለቲካዊ ወደ ሙስና ለማቆር በሚደረገው መፍጨርጨር ወያኔ ነፃ ናቸው ብሎ ሊያቀርባቸው የሚሞክራቸውን ሪፖርተር አይነቶችንም ጋዜጦች አሰልፏል። የሀገሪቱ ቢሮክራሲ በምርጫ ሞክረው በአቃታቸውና ትጥቅ ትግል ጀምረው አልሆን ባላቸው ሰርጎ ገቦች ተሞልቷልና እነዚህ የተቃዋሚ ድርጅት ሰርጎ ገቦች ህዝብን ከወያኔ እያጣሉ ነውና መመንጠር አለባቸው ሲል ሪፖርተር የንዴት ጽሑፍ በዚያው ወቅት ማቅረቡ የሚረሳ አይደለም። በሰርጎ ገቦች ተጥለቀለቀ የሚባለው ያው የፈረደበት በአዴን መሆኑ ለማንም የተሰወረ አይደለም። ኦህዴድም ድርሻውን ወይም እሱን አግኝቶ በምንጠራ ተጠቅቷል። የቆዩ ወያኔዎችም ስልጣን በያዙ ተጥለው ለችጋር በመጋለጣቸው በባለስልጣናቱ ዙሪያ የተሰባሰቡትን መጤዎች የሚወዱ አልሆኑም። ሮማ ስትቃጠል ኔሮ በገና ይጫወት ነበር እንደተባለው ወያኔያንም ቀን በቀን ጫታቸውን እያቃሙና መለኪያቸውን እያጋጩ ብልግና ያዘሉ ንግግሮችን እየለፈፉ አገዛዛቸው ወደ መቀመቅ ሲገሰግስ በስካር ውስጥ ሆነው እያዩት ነው። የወያኔ ከፍተኛ ሌቦችም ሀገሪቷን መዝረፉን ገፍተውበታል። እነዚህ የዝርፊያ ታሪኮች በሙሉ በኢትዮጵያውያን የሚታወሱ ናቸው። አባዲ ደግሞ ወደ ሱዳን በአምባሳደርነት ሲሸኝ የወያኔ እመቤቲቱ ኩባንያዎችን ሙሉ በሙሉ በእጇ ስታስገባ ባልየው ቢሞትም ከ2 ሚሊዮን ዶላር በላይ ማለትም 340 ሚሊዮን የኢትዮጵያ ብር በላይ በውጪ ሀገራት ደብቋል የሚባለው የድሮ ወሬ ሆኗል። ሀገር ስትዘረፍ አብረዝረፍ በሚለው ወራዳ ፍልስፍ የሚያምኑ ወደ ወያኔ እየተጠጉ ፍርፋሪ መሻታቸው አሁንም አልቆመም። በተለይ በውጭ ሀገር ያሉ ሆድ አደሮች የሚጠቀሱ ናቸው። ወያኔ ህልሙን የሚቀረውን ህዳሴ ግንብ ያለውን ሰበብ አድርጎ ህዝብን በግድ ዘረፋ እያካሄደበት ነው። ወያኔ ከተፈጠረ ጊዜ ጀምሮ ቅንጣትን ለኢትዮጵያ አስበው እንደማያውቅ ግልጽ ሆኖ ሳለ ነፍሰ ገዳዩ ይኸው ቡድን ጸረ ኢትዮጵያ መሆኑ ከተረጋገጠ አመታት ያለፈ ቢሆንም ጀሌዎቹና አጎብዳጆቹ ለኢትዮጵያ እድገት ያሰቡ ይመስል ለወያኔ ግድብ ገንዘብ አለማዋጣት ሀገር መካድ ነው ሊሉን እየጮሁ ያሉ ካህዲዎች አሉ። የዳየው የኢትዮጵያ ህዝብ ይበልጥ መከራ ውስጥ የሚከተው ይህ የግድብ እቅድ ከቶም አስፈላጊ አለመሆኑ ግልጽ ነው። ያሉት ግድቦች ለመላ ኢትዮጵያ የመብራት ኃይል መስጠት የሚችሉ ከመሆኑ ሌላ ዛሬ በአዲስ አበባ እንኳን መብራት በፈረቃ ሆኖ መብራት ለጅቡቲ መሸጡ ትርጉሙ የምን መሆኑን የሚያጣ የለም። በከባድ ወጪ ይገነባል የተባለውም ግድብ 5 ግዙፍና ዘመናዊ ተርባይኖች የሚሰራው የወያኔ ኩባንያ ነው ብሎ በመድረቁ የግድቡ ሥራ ዘመን ለአመታት መጨመሩ ብቻ ሳይሆን መፈጸሙን ይበልጥ አጠራጣሪ አድርጎታል። ለማንኛውም ያገዛዙ ድሜ አጭር ነውና የመዋጮ ገንዘብ መጨረሻው ወደ ወያኔ ኪስ ነው። ይህን ዘረፋ የሚያጅቡ ሁሉ አገር ወዳድ ሳይሆኑ የወያኔ ጭራዎች ናቸው። ወደዱም ጠሉም ፈለጉም አልፈለጉም። ይልቁንስ መዋጮውን ወያኔን ሊፋለሙ ለሚታገሉ ሀቀኛ ሀገር ወዳድ ኃይሎች በማድረግ አገር ማዳኑን ቢያፋጥኑ ቢረዱ ይመረጣል። ወያኔ መንግስታችን ነው ወኪላችን ነው ብለው በተለይም በዘረኝነት አባዜ ተይዘው አረመኔዎቹን የሚያጅቡት ዳግም ያስቡበት ነቃቢሉ ጠቃሚ ይሆናል። ወያኔ የትግራይን ህዝብ ጥቅም አስጠባቂ ሳይሆን ይህን ኢትዮጵያዊ ህዝብ ለጥፋትና እልቂት እየዳረገ ያለ ነው። በአገር ቤትም ሆነ በውጭ አገር የወያኔን ዘረኛ አገዛዝ አቅፎ ደግፎ ለማስገድ የሚራወጡት የትግራይ ተወላጆች ህዝባቸውን ወደዱም ጠሉም የወደዱ ሳይሆኑ የሸሹ የተውት ናቸው። የእርስ በርስ ጥላቻ ወያኔ እያራገበ ባለበት ይህ ነቅቶ ሁሉም ካልታገለ መጨረሻው ከቶም የሚያምር አይሆንም። ቀውጢው ቀን ሳይመጣ የውያኔ ባለስልጣናት የኢትዮጵያን ህዝብ ጥፋታቸውን አምነው ይቅርታ የሚጠይቁበት ልብ ከሌላቸው የሐራሬውን ፈርጣጭ የሚከተሉ ናቸው። ሌላው ቀርቶ እጣው መጥፎ ሊሆን መቻሉ ከወዲሁ ማየት ተገቢ ነው። ለዚህ ነው ደግመን የውያኔ አገዛዝ አካልና ደጋፊ አይደለንም ብለው የትግራይ ተወላጆች በይፋ መቆማቸው አስፈላጊ ነው የምንለው። ከፍፍልን መቃወም አለብን። አንድነትን ማስቀደም ይገባናል። ሁሉ እንደሚያስታውሰው ለምሳሌ በወያኔ ጥቃ በአፋር ክልል የመስራ ቤቶችና ኦፊሻላዊ መገናኛ አፋርኛ ሆኗል። ህዝብ በእናቱ ቋንቋ መጠቀሙና መገልገሉ የሚደገፍ ሊሆን ቋንቋ ግን የህዝብን አንድነት ማጠናከሪያ መሆኑ ቀርቶ ለክፍፍል መሆኑ ጎጂ ነው። በአፋር ቋንቋ በየርከኑ የሰለጠነ የሰው ኃይል አለ ወይ? በማስተማር መስኩስ ነጋ ጠባ ወያኔ የክፍፍል አገልግሎቱን እየከፈተ ሻጥርና ሴራውን እያከነፈብን መሆኑ ግልጽ ነው። በሃይማኖቱ መስክ ወያኔ የፈጠረው ችግር እንሆ ዛሬ አስጊ ሆኗል። አባ ገብረ መድህን የተባለው ክርስቲያኖችን የከፋፈለው እንዳለው ሁሉ በሙስሊሞቹም ላይ የወያኔ ቅጥረኞች ተንኮል ማካሄዳቸውን ቀጥለዋል። ይህ ቡድን የሙስሊም አለባበስን በተመለከተ የክልከላ አዋጅ ለማወጅ ማንንም የሚፈራ አይደለም። ወያኔ ህዝብን በእምነቱ የመከፋፈሉን እርምጃ አጠናክሯል። ታዲያ እስከ መቼ ይህ በዝምታ ይታያል? ወያኔ ኢትዮጵያ በኢኮኖሚ እድገት መጠቀች አደገች ብሎ የሚያሰማው ልፈፋ ባዶና ሐሰት መሆኑን ባዕዳንም ዛሬ አምነውታል። በድህነት መለኪያዎች ድሃ ከተባሉት 110 ሀገሮች ኢትዮጵያ ዛሬ 108ኛ ናት። የድሃ የነጣች ዜጎቿ መከራን እየተቀበሉ ያሉ 12 ሚሊዮን ህዝብ ምርቱ ተትረፈረፈ ቢባልም በረሃብ ይጠቃል። ህዝባችን የኢኮኖሚ እድገትን ሳይሆን ድቀትን እየተሸከመ ነው። እምቢኝ ብሎ ማመስ የግድ የሚሆንብንና የሚሆነውም ለዚሁ ነው። የወያኔ ቅጥረኞችና ፈሪዎች፣ አንጃዎችና ከፋፋዮች ከወያኔ ድግስ እየቀመሱ ህዝብን ሊበድሉ ሊያደናግሩ እየጣሩ ናቸው። እነዚህ ከርስ አምላኩ የወያኔ ቡችሎች ማንነታቸውን አውቆ ከህዝብ ጎራ ማራቅ ያስፈልጋል። በህዝብ ጠላቶች ላይ እንነሳ። በግልም በተደራጀ መልክም በወያኔና አጋሮቹ ላይ እርምጃ እንውሰድ። እናምስ። የወያኔ የመጨረሻው ቀን እየመጣ እየደረሰ ነው። ሀገራችንን ለማዳንና ለአንዴም ለሁሌም በሀገራችን ዴሞክራሲን ለማስፈን በጋራና በድፍረት ሞት አይፈሬ ሆነን እናምስ። ድላችንን በ1966ም በ1983ም እንደታየው በአዳምና ቅጥረኞቻቸው እንዳይቀሙንም ነቅተን እንከላከል። ድል ለኢትዮጵያ ህዝብ።